ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 4 ቀን 2013 ዓ.ም ተመረጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 4 ቀን 346 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ከዜናው በመከተል ይቀርባል።
በትግራይ በሚካሄደው ጦርነት አስመልክቶ በጦር ሜዳ ስለተደረጉ ወታደራዊ እንቅስቃሴዎች የተሰጡ መግለጫዎች ባይኖሩም አንዳንድ እርምጃዎች መወሰዳቸው ተነግረዋል። ሐሙስ ህዳር 3 ቀን ረፋዱ ላይ 38 የትግራይ ፓርላማ አባላት ያለመከሰስ መብታቸው መገፈፉ የተዘገበ ሲሆን በዚሁ ቀን ማምሻው ላይ የፌደራል ፖሊስ ኮሚሽን ባወጣው መግለጫ በ96 የወያኔ ቡድን አመራርና አባላት ላይ የፍርድ ቤት የመያዣ ትዕዛዝ እንደወጣባቸው አስታውቋል። ግለሰቦቹ የተለያዩ ወንጀሎች በመፈጸም መከሰሳቸው የተነገረ ሲሆን ከተከሰሱበት ወንጀሎች መካከል በመከላከያ የሰሜን እዝ ላይ ጥቃት በማካሄድ የአገር ክህደት ወንጀል መፈጸም ከኦነግ ሸኔና ከሌሎች ጸረ ሰላም ኃይሎች ጋር በመቀናጀት አገር የማፍረስ ተልዕኮ ያላቸውን ኃይሎች በመመልመልና በትግራይ ክልል ውስጥ ስልጣናዎችና የገንዘብ ቁሳቁስ ድጋፎች ማድረግ በተለያዩ አካባቢዎች ብሔርና ከብሔር በማጋጨት በሃይማኖት ልዩነት የተለያዩ ጥብቆችን በመፍጠር በዜጎች ሕይወት በአካልና በንብረታዊ ጉዳት እንዲደርስ ማድረግ የሚሉት ይገኙባቸዋል። ስማቸው ከተዘረዘሩት 96 ሰዎች መካከል 64 የሚሆኑ ሲቪሎች ሲሆኑ 32 ደግሞ ወታደራዊ መኮንኖች ናቸው። ከወታደራዊ መኮንኖች መካከል 7 የሚሆኑት ቀደም ብሎ በቁጥጥር ስር የዋሉ መሆናቸውና ሐሙስ ህዳር 3 ቀን ፍርድ ቤት ቀርበው ለምርመራ የ14 ቀን ቀጠሮ የተሰጠባቸው መሆኑ ይታወቃል። ከ64ቱ የሲቪል ተከሳሾች መካከል ቀንደኞቹ የወያኔ ያሁንና የቀድሞ አመራር አባላት እንዲሁም ቁልፍ ቁልፍ ቦታዎች ላይ የነበሩ ግለሰቦች ይገኙባቸዋል። በተያያዘ ዜና በአዲስ አበባ ከተማ ትርምስ ለመፍታት ሲንቀሳቀሱ የነበሩ 242 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። ከዚህ በተጨማሪ በጥበቃ አገልግሎት በሚል የተቋቋሙ 14 የጥበቃ ስራ ኤጀንሲዎች የወያኔ ቡድን ለሽብር ተግባር የሚጠቀምባቸው ናቸው እንዲዘጉ ተደርጓል። የወያኔው ንብረት ከሆነ ከወጋገን ባንክም ለጥበቃ ከሚያስፈልገው በላይ የመሳሪያ ክምችት የተገኘ መሆኑን ፖሊስ ቢገልጽም ተቋሙ የጦር መሳሪያዎቹ በህጋዊ መንገድ የገዛሁት ነው በማለት እየተከራከረ ይገኛል። የወያኔ ቡድን ባቋቋመው በሱር ኮንስትራክሽን ቀደም ብሎ ከ97 በላይ የእጅ ራዲዮ፣ 23 የረጅም ርቀት የትከሻ ራዲዮ መገናኛ መገኘቱ የተነገረ ሲሆን ከዚህም ወዲያ በተደረገው ርብራ የጦር መሳሪያዎችና ሌሎችም ቁሳቁሶች መገኘታቸው ፖሊስ አስታውቋል። የአፍሪካ ህብረት የጸጥታ ኃላፊና የኔጀር ጀነራል ማዕረግ የነበረው ገብረ እግዚአብሔር መብራቱ ከኃላፊነቱ መነሳቱ ተነግሯል። ከለሰቡ ካላቢነት የተነሳው በህብረቱ ሊቀመንበር በሙሳ ፋቂ ሲሆን የወያኔ ታማኝ መሆኑ ተነግሮ በአገዛዙ ስለተጠየቀ ነው ተብሏል። በኤቢሲና በዋልታ ሚዲያ ላይ ሰሞኑን የሞገድ አፈና የተደረገ መሆኑ ተገልጿል። አፈና ከሄደው የትኛው አካል እንደሆነ ባይደረስበትም የወያኔ ቡድን እጅ ሊኖርበት ይችላል የሚል ግምት ተወስቷል። በሌላ በኩል የወያኔ ቡድን መሪ ደብረጽዮን ገብረ ሚካኤል ሐሙስ ህዳር 3 ቀን በሰጠው አጭር መግለጫ መከላከያ ሰራዊት ከሻቢያ ወታደሮች ጋር በመሆን እየወጉ ነው ካለ በኋላ 10000 የሚሆኑ ወታደሮች መማረካቸውና ከነዚህም ውስጥ የሻቢያ ወታደሮች እንዳሉበት ገልጿል። በሻቢያ የተወሰዱ ቦታዎች አስመልሰናል ከማለት በተጨማሪ የተከዜ ሃይድሮኤሌክትሪክ ማመንጫ በአውሮፕላን ጥቃት ደርሶበት ህዝቡ ጨለማ ውስጥ ገብቷል ብሏል። ደብረጽዮን በመግለጫ አሁን ጦርነት ዝግጅቶች አሉ፣ ውጊያው ገና ሊጀመር ነው በሚል ካተተ በኋላ ችግሩ አሁን ሊፈታ የሚችለው በውይይት ነው በማለት የምጻት ጥሪ አስተላልፏል። የአስቸኳይ ጊዜ አዋጅ መረጃ ማጣራ በሚል ስም በአገዛዙ የተቋቋመው ተቋም ባወጣው መግለጫ በደብረጽዮን የተከዜ ግድብ አየር እንደተመታ ተደርጎ የተነገረው ፍጹም ሐሰት መሆኑን ከገለጸ በኋላ በውሃ የተሞላው ግድብ ቢመታ ሊያስከትል የሚችለው የውሃ መጥለቅለቅና ጥፋት ማንም ሊገምት የሚችለው ስለሆነ መግለጫው ሐሰት መሆኑን ያረጋግጣል ብሏል። ባለፈው ወር ጥቅምት 29 ቀን የወያኔ ቡድን የተከዜ ግድብ በሚጠብቁ የፌደራል ፖሊስ አባላት ላይ ጥቃት ፈጽሞ ጉዳት ያደረሰ መሆኑን 11 የሚሆኑ ሸሽተው ተራሮችን አቋርጠው ጎንደር ከተማ መግባታቸው ይታወቃል። አምነስቲ ኢንተርናሽናል የተባለ የሰብአዊ መብት ተከራካሪ ድርጅት ሰኞ ጥቅምት 30 ቀን ምሽት ላይ በማይክድራ ከተማ ንጹሃን ሰዎች አሰቃቂ በሆነ ሁኔታ መገደላቸውን የሚያረጋግጥ ማስረጃዎች ማግኘቱን ባወጣው መግለጫ አስታውቋል። በማይክድራ በግፍ የተገደሉ ሁሉም ወታደሮች ያልሆኑ ሰላማዊ ሰዎች ሲሆኑ ምንም እንኳን ማን እንደገደላቸው ተጨባጭ የሆነ ማስረጃ ባይገኝም በጦርነቱ የተሸነፉ የወያኔ ቡድን ታጣቂዎች መሆናቸውን ከአይን እማኞች ማስረጃ ማግኘቱ ተገልጿል። በጥቃቱ ምን ያህል እንደሞቱ ማረጋገጥ ባይቻልም አብዛኛዎቹ አስክሬኖች የተገኙት በኢትዮጵያ ንግድ ባንክ አካባቢና ወደ ሁመራ በሚወስደው መንገድ ላይ መሆኑን የአይን እማኞች ተናግረዋል ብለዋል። በጦርነቱ ወቅት በሰላማዊ ሰዎች ላይ ሆነ ተብሎ የሚወሰድ ግድያ የጦር ወንጀል በመሆኑ ጉዳዩ ተመርምሮ ገዳዮቹ ለፍርድ መቅረብ አለባቸው በማለት ተቋሙ ገልጿል። ጄኔቫ የሚገኘው የተባበሩት መንግስታት ድርጅት የሰብአዊ ኮሚሽን ኃላፊ በማይክድራ የተደረገው የጅምላ ግድያ በሚገባ ከተረጋገጠ የዘር ማጥፋት ጭፍጨፋና የጦር ወንጀል መሆኑ ግልጽ ስለሆነ ጥፋተኞቹ ለፍርድ መቅረብ አለባቸው ብለዋል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁ ቆዩ።
ደብዳቤዎች አምድ
ይህ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ሬዲዮ ጀመራቸው እንደገና የህዝብ ድምጽነን የሚሉት ብዙ ሬዲዮኖች ማን አስራት እንደሚከፍላቸው ግልጽ እየወጣ ነው። ከነዚህ አንደኛው ራሱን ያስራት ሬዲዮ የሚለው የደርግ ካድሬዎች መፈንጫ ለመሆኑ ምንም ጥርጥር የለውም። አማራውን ህዝብ የሚፈጁትን እነ ወያኔና ኮሎኔሉን ትቶ በስፋት ጥቃቱ ያነጣጠረው ይሃባ ላይ መሆኑ ተረጋግጧል። ሻምበል ተስፋዬ ርስቴ የሚባል ለፍርድ መቅረብ ያለበትን ሽብርተኛ ቃለ መጠይቅ አቅርበውለት ይህ ነው የማይባል ውሸት በድርጅቱ ላይ ያዘነቡትን ወገን በአሉታዊ ቢተቻቸውም ሬዲዮኑን የሚቆጣጠሩት ወንጀለኛ ደርጎችና ርዝራዦቻቸው ናቸውና በሰሞኑ ደግሞ ዶክተር ንጋቱ የሚባል ላሊበላ የነልደቱ ክህደቱ አስተማሪ ነኝ ባይን አቅርበው በዚያ ትውልድ ላይ ዘምተዋል። የዚያ ትውልድ መርዝ አሁንም አለ ያለው የደርግ ካድሬ የሰለጠነው በመስራቅ አውሮፓ ነው። ያ ትውልድ አንድ ወጥ እንዳልነበረና እሱንም የመሰሉ የደርግ መጋዣዎችን ያቀፈ እንደነበርም የዘነጋ ወይም የረሳንለት መስሎታል። አስራት ሬዲዮ አስራት የሚከፈለው በማን ነው? መቼም በሚፈጀው አማራ አይደለም። የዛሬው ሁኔታ ለእንደገና ቅጥፈት አመቸን በሚልም ኢሃፓ ሶማሌን ደገፈ፣ ቅጥፈታቸውንም እንደገና አቅርበዋል። በደርግ ዘመን ለነበረው ችግርና ሽንፈት ሁሉ ተጠያቂ ደርግ እንጂ ኢሃፓ አይደለም። ዚያድ ባሬን እንደገፍ ደግፉ ብሎ ኢሃፓ የጻፈውን ሆነ ያዘዘውን አቋም በመረጃ ደግፈው ሊያቀርቡ አልቻሉም። ለሚሊሻው ጠርሙስ ፈሽቶ በመገብ ሰጥቶ ገደላቸው፣ ወታደሮችን ከጀርባ ተኩሶ ጨረሳቸው ወዘተ የመንግስቱን ቅጥፈቶች የሚደጋግሙ ሁሉ የደርጉ ሽብርተኛ ቡድን አባሎች ለመሆናቸው ምንም ጥርጥር የለውም። የጀግና ትውልድ ባንዳና ካድሬ ያልሆነው ለኢትዮጵያ ተሰዋ እንጂ ኢትዮጵያን ቅንጣትም አልጎዳም። የፋሽስቶች መርዝ እንዳይረጭ ተሰዋ እንጂ አገር ላይ መርዝ አልረጨም። ዶክተር ንጋዱ ልደቱን አስተማርኩ ብሎ ከሚኩራራ ተማሪው ከሃዲ ነውና ይህን ጠቅሶ ህዝብን ይቅርታ ቢጠይቅ ይሻለው ነበር። ድሮስ እሱ ካስተማራቸው ምን ሊጠበቅ? ካድሬና ባንዳ ታሪክን ሊበርዝ አይችልም ሲሉ በኃይሉ መሐመድ ከደሴ ወሎ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? መጀመሪያ ማሳሰቢያዬ ለዋናውና ለባለቤቱ በጦር ሜዳ ላለው የአማራ ልዩ ኃይልና አርሶ አደሩ በሙሉ ነው። ወገኔ የአማራ ህዝብ ሆይ የጀመርከውን ጦርነትና የተቀዳጀውን ድል ለመቀጠል በአብይ መንግስት የሚከተሉትን ቅድመ ሁኔታዎች መጠየቅ ይኖርብሃል። አንደኛ በደምህ ያስመለስከውን የወልቃይት ጠገዴን፣ የዳንሻን፣ የሁመራን፣ የጠለምትን፣ የሰሜንና የራያን መሬት ከዛሬ ጀምሮ የአማራ ግዛት ነው ብሎ በህግ እንዲደነግግና በአዋጅ እንዲያጸድቅ አብይ አህመድን አስገድድ። ሁለተኛ አማራ ወገንህ በሄደበትና ባለበት የኢትዮጵያ ክፍል ሁሉ ተከብሮ እንዲኖር አገዛዙን አሳስ። ሶስተኛ መንግስት ጎሳን ቋንቋንና ጎጥን መሰረት አድርጎ የተዋቀረውን የወያኔ የጎሳ ክልል ባስቸኳይ እንዲያፈርስ ጥያቄ አቅርብ። አራት የኢትዮጵያን ህዝብ ማንነትና ሉዓላዊነት በተለይም ደግሞ የአማራውን ህልውና የሚፈታተነውን በሰነድና ኢትዮጵያዊነትን የማይቀበለውን ጸረ ነጻነት፣ ጸረ አንድነት፣ ጸረ ሰላምና ጸረ ኢትዮጵያ የሆነውን የወያኔን ህገ መንግስት እንዲቀይርና ህዝቡ የራሱን ህዝባዊና ብሔራዊ መንግስት ለማቋቋም አሁኑኑ የሽግግር መንግስት እንዲጀምር አስመረህ ውጊያህን ቀጥል። እነኚህንና ሌሎች መሰረታዊ ጥያቄዎች እስካልተመለሱ ድረስ የምትታገልለት መሬት አገር ሰላምና ዴሞክራሲ ዋስትና እንደሌላቸው ግን በጽሞና እይና ተረዳ። የሚቀጥለው መልእክቴ ለሰፊው የትግራይ ህዝብ ነው። ወይ አገሬ ትግራይ አለመታደልሽ፣ የክህደት ጣራውን ወያኔን ጥሎብሽ ይዞሽ ሊጠፋ ነው፣ እግዚአብሔር ይበጅሽ። በቁምሽ አዋርዶ ከወገንሽ ሁሉ አናቅሮና አጣልቶ ይኸው እያየን ነው ሊያጠፋሽ አባልቶ። ሰፊው የትግራይ ህዝብ ሆይ ሰልፍህን አሳምር፣ ወያኔን አግለህ ከወገንህ ከኢትዮጵያ ህዝብ ጋር አብርና ተነሳ። ወያኔ እኔ ከሞት ትግራይ ውስጥ ትውልድ አይብቀል ብሎ መነሳቱን ካንተ የበለጠ የሚያውቀው ሰው የለምና በቃኝ በለው። ከወገንህ ከኢትዮጵያ ህዝብ ጋር በመወገን ወያኔን አግለህ አጋልጠህና ነጥለህ ምታው። ወገኔ ትግራይስ ቆይ እውነት እውነት ለሃለው ወያኔ የሚባል ተምች መጥቶ ከወገን ሁሉ ባጣላህ ኑሮ ዛሬ የምናየው የኃይል አስተላለፍ ይሳፉ በተለየ መልኩ በሆነ ነበር ማለትም ወገንህና ጎረቤትህ የሆነው ያፋር የወሎ የጎንደር ህዝብና ኤርትራዝ ከሻቢያና ከነብራኑ ጁላ ጋር ዘምቶ ባላጠቃ ነበር ዳሩ ግን ምን ይሆናል ኩታራ ያወቃው ለራስ አይበቃም እንዲሉ ወያኔ ያወቃው ፖለቲካና ተከትሎ የመጣው ጦስ እያሳሳቀ ይዞህ ሊጠፋ ነው እኔ በበኩሌ የትግራይ ህዝብ መንፈስ መለካት ያለበት በጭራቁ መለስ ዜናዊ ጭራቀረሽ በሆኑት አረመኔ የወያኔ መሪዎችና ጭፍሮቻቸው መንፈስ ሳይሆን በእናሉ ለአባነጋ በነተስፋይ ደበሳይና በያፓ ጥላ ስር ተሰልፈው ለኢትዮጵያ ብለው ወተዋደቁት የዚያ ትውልድ ፈርጦች መንፈስ ነው ብዬ ስለማምን የትግራይ ህዝብ እርጉም ነው ይያላምንም ወያኔ ግን በርግጥም እርጉም ነው በእኛ በኩል አሁን ያለውን አደገኛ አስተላለፍ ለመቀየርና ከትግራይ ህዝብና ከመላው ኢትዮጵያ ህዝብ ጋር ተሰልፎ ወያኔን ኦነግ ሸኔን ሻዕቢያን ኦዴፓን መዋጋት የግድ ነው ብለን እናምናለን ዘረኝነትን መዋጋትና ዘረኞችን መጣት ተወራራሽ እርምጃዎች ናቸው ብለን ማመንም እንገደዳለን ይህ ትምህርት በተለይ ተማርኩ የሚለው ሊቅና መንፈሳዊ አባቶችና ኢትዮጵያዊ የፖለቲካ ድርጅቶች ሁሉ የሚመለከት ታሪካዊና ብሔራዊ ግዳጅ ነው ባይ ነኝ የትግራይ ህዝብ ጉዳት እና በደል ለማንኛውም ኢትዮጵያዊ ዜጋ መጥፎ መርዶ ነው መሆን ያለበት ስለሆነም ወያኔ ላመጣው በደልና ጦስ የትግራይ ህዝብ ተጠያቂ አይደለም ተጠያቂ ወያኔ ከመሆኑም በላይ ወያኔም ሆነ ሻዕቢያና ብልጽግና አብረው ተጠያቂ የሚያደርግ ጦርነት መሆኑ አይቀሬ ነው ባይ ነኝ አሁንም ወያኔን ከትግራይ ህዝብ ነጥሎ ለመምታት በመጀመሪያ በህዝቡ ውስጥ ጥሩ መስራትና መሰረት መጣልና ወያኔን መነጠል የግድ ይላል ባይ ነኝ ወዲ የትግራይ ህዝብ ወይ ባጭሩ በስም ሲነገድ ከርሞ ትርፉን ለራሱ ኪሳራውን ላንተ ጥሎልህ ሊጠፋ እያኮበኮበ ያለው ወያኔ በማንኛውም መስፈርት ጠላትህ እንጂ ወዳጅህ ሊሆን አይችልም ባይ ነኝ ይባስ ብሎ በወለጋ በሻሸመኔ ባሩሲ በቴፒ በቤኒሻንጉል በመተከልና በትግራይም ጭምር ከነ ኦነግ ሸኔ ከቄሮና ከብልጽግና ዘረኞች ጋር ተሰልፎ አማራንና ተዋህዶን አማኝ ኢትዮጵያዊን እየመተረ መገኘቱ በራሱ ያንተን ማንነትና ሰብእና ፈተና ላይ ጥሎታል ስለዚህ አንተን በበለጠ ከተቀረው የኢትዮጵያ ወገንህ ጋር በከፋ መልኩ እየነጠለ መሆኑን ተረድተህ ነቅተህና ተዘጋጅተህ የጋራ ጠላቶችህን ከወገንህ ጋር ተዋጋ ሌላ መፍትሄ የለም ሌላው ወሬ በማናፈስ ለሚታወቀው የፌስቡክ አርበኛና በስሜት ለሰከረው ጋዜጠኛና ወሬኛው ዳያስፖራ ነው ይህ ዘመን እያንዳንዳችን በነፍስ ወከፍ የምንጠየቅበት ወሳኝ ጊዜ ነው የመጣውን ፍጅት የምንገታበትና አውሬዎችን ከሰዎች ለይተን የምናውቅበት ወቅት ነው ይህ ማሳሰቢያ አንዱን ይዞ ሌላውን ለቆና ርቆ ከሌላው ጋር ለመወገን ጊዜ የማይፈጅበትን መላቢስ ዳያስፖራንም ይጨምራል ሁላችንም ወደ ቀልባችን ተመልሰን ህሊናችንን አዳምጠንና ረጋ ብለን ለመጫወት የምንችለው ታሪካዊና ብሔራዊ ግዴታ ምን መሆን አለበት ብለን መጠየቅ ይኖርብናል እውነቱ ይነገር ከተባለ ዛሬ በውጭ አገር ያለ ዳያስፖራ በአብዛኛው ማለት ይቻላል በተለይ በአገራችን ፖለቲካ የተናደደው ክፍል ሲሉ ሰምቶ የጠላቴ ጠላት ወዳጄ ነው ይበል እንጂ ጠላትና ወዳጅ ማን ነው ብለህ ብትጠይቀው ቁም ነገሩን ትቶ በጥያቄው ላይ ጠብ የሚጀምር ጉድ ነው ያለምንም መመጻደቅ አብዛኛው ዳያስፖራ የጋራ ፍላጎትና ግብን ለይቶ ሰልፍና ስምሪቱን አሳምሮ ሲሄድ የሚታይ አይደለምና በጣም ተስፋ የሚያስቆርጥ ስብስብ ነው ማለት ይቻላል ይህን እውነታ ለማረጋገጥ ሰሞኑን አገር ውስጥ በሚካሄደው ጦርነት ሳክሮ በየማህበራዊ ሚዲያው ወደፊት በዱለት ይለይለት እያለ የሚያብደውን የሳይበር አርበኛ መመልከት ብቻ ይበቃል በሳይበር ዓለም ውስጥ ውይይት የውሃ ሽታ ሆናለች ከዚህ ውጭ ረጋ ብለው የሚወያዩና አገራችን ወዴት እየሄደች ነው ብለው የሚጠይቁ ዜጎች የማርያም ጠላቶች ሊባሉ ጥቂት ነው የቀራቸው ባጭሩ መጠየቅና ውይይት መክፈት በሰበር ዜና ለሰከረው ዳያስፖራ የሚመች ወግ ሳይሆን ግርግር ለሌባ ይመቻል እንዲሉ ለግንቦቴዎችና አዲስ መጤ ለሆኑ ብልግናዎች በሙሉ የሚመች ገበያ ሆኗል ስለዚህ ያዘው ልቀቀው አሳደህ በለው እያሉ ወገንን ማፋጀት ኃላፊነት የጎደለው ባህሪ ነውና እንረጋጋ አሁንም ሰበር ዜና እያሉ ያልተሰበረውን ተሰበረ ያልታየውን ታየ እያሉ ህዝብን ማደናበር ሙያ የመሰላቸው ዜጎች መብዛታቸው በራሱ አገራችን ባልዋልታ መበከሏን ነው የሚያሳየው ለምሳሌ ጦርነቱ ተጀመረ በተባለው ቀንና በቁጥጥር ስር ዋሉ በተባሉ የጠላት ቀጠናዎች ምሽጎች ብዙ የተንታክታና ያልተጣራ ነገር እንዳለ መገመት ይቻላል አንዱም በተጨባጭ መሬት ላይ ካለው ሁኔታ ጋር የማይጣጣም ባዶ ድንፋታ ይመስላል ገና ወያኔ ሳይነካ ወያኔ ተደመሰሰ። ተዘግጅት ተደርጎ ትምህርት ሳይጀመር ተያዙ። በቁጥጥር ስር ዋሉ። የተባሉ የወያኔ ይዞታዎች የትግራይ መሬት ውስጥ ካሉት ኮረብታና ወንዞች ብዛት በላይ ሆነዋል። ይህ ደግሞ ወያኔ ሰውን በአጓጉል የውሸት ፕሮፓጋንዳ ሞልቶ ኋላ ተስፋ ለማስቆረጥ ከሚጠቀምባቸው መሰሪ ዘዴዎቹ አንዱ መሆኑን ያጤኗል። ታዲያ አየር እያደነ ወሬ ሲነፋ የሚውለው ባዶ ራስ አክቲቪስት ሁሉ መረጃው ራሱ ባዶ መሆኑን ሳያጣራ እንደ ልቡ ሲረጭ መዋሉ ቁም ነገር የፈራ መስሎት በየድረገጹ ላይክ አርጉ ሰብስክራይብ ድገሙ ሲል ይውላል። በደርግ ጊዜ ጦርነቱና የጦርነት አንደምታው ሳይሆን የኮረብታ ተያዘ ያኮረብታ ተለቀቀ የሚለው የገበጣ ጨዋታ ስንትና ስንት ህይወት ቀጥፎ ከጨረሰ በኋላ አገራችንን ያስረከምንበት ተመክሮ እንዳለ ማን በነገረው። ባጭሩ ወያኔን ማመን ቀብሮ ነው እንዲሉ በዚህ ቁማር የተካነው ወያኔ በህይወት እያለ አገርን አጥፍቶ ለመጥፋት የማያደርገው ነገር እንደሌለ መገመት ብቻ ሳይሆን ጸባይና ተንኮሉን ተረድቶ እርምጃውን ለመግታት ብሎም ቅታውን ጨርሶ ለማጥፋት ተግቶ መስራትን ይጠይቃል። እናም የምናሰራጨው ያልተጨበጠ ወሬ ሁሉ ለጠላት ስለሚጠቅም በመረጃ ስም ጠላትን መጥቀም ወንጀል ነው እላለሁ። በመጨረሻም በጎንደር በወሎና በአፋር ለሚገኘው ወገን ያደረ ያለው ነገር ቢኖር ራስን ችለ ተዋጋ። ከወያኔም ሆነ ከኦነግ ጋር ሆነ በጋራ ተሰልፈ የምትታጠቃው ጦር የለህም ነው ቁም ነገሩ። ማለትም ሁለቱም ጊዜ ሲያገኙና ሲያመቻቸው አንተን እንደሚያጠቁ ሆወቅ። ሻቢያ ወያኔና ኦነግ ደግሞ አብረው ተሰልፈው አገራችን ዛሬ ከደረሰችበት ምስቅልቅል ሁኔታ እንድትገባ ያደረጉ አውራ ጠላቶቻችን ናቸው። በመካከላቸው የተነሳ ጦርነት በራሳቸው ውስጥ በተነሳው የስልጣን ሽኩቻ እንጂ ኢትዮጵያንና ህዝቧን ለመታረክ ተብሎ የተጀመረ አይደለም። ሐቁ ይህ ነው። አርሶ አደሩም ግልብና ተራ በሆነ ወሬ በተጠመደው አክቲቪስትና ዘመን አመጣሽ ካድሬ ተወናብዶ ማለቅ የለበትም ባይ ነኝ። ዳንሻ ተደመሰሰ ብለው የመከላከያ ኃይሉን ለማዳን የአማራው ልዩ ኃይልና የጎንደር አርሶ አደር ፈጥኖ በመድረስ ከወያኔ ጦር ጋር ውጊያ ጀመረ ይሉናል። በወያኔና በኮሎኔሉ ተከፋፍሎ የገጠመው መከላከያ ጦር ተጠሪነቱ ወይም ደግሞ የሚሰጠው አገልግሎትና ግዳጅ ለሁለቱ ጸረ ኢትዮጵያና ጸረ አማራ ኃይሎች መሆኑ እየታወቀ ስለዚህ መከላከያ ኃይሉ ሳይሆን ለምን የአማራ ልዩ ኃይልና የወያኔ ጦርነት ለማስመሰል ተፈለገ ብሎ መጠየቅም የግድ ነው። በርግጥ ልዩ ኃይሉ በራሱ ጊዜና በፈለገበት ቦታ ሄዶ ጠላትን የማጥቃት መብትና ግዴታ አለው። ግን ለናብይ የመከላከያ ኃይል ደጀን ወይም የጥይት ማብረጃ ሊሆን በጭራሽ አይችልም ባይ ነኝ። ስለዚህ በጦርነቱ ዙሪያ ብዙ ብዥታዎች አሉ ማለት ሲያንስ ነው። ይህን እብደት ደግሞ እያሰሙ ያሉትና የሚያጨበጭቡት እነማን እንደሆኑ አውቀናል። አንደኛ እንዲሁ በቅንነት ነገር ግን በስሜት ወያኔን የጎዱ በሚመስላቸው የነቢጤ ምስኪን ዜጎች ነው። ሁለተኛ በአማራና በጎንደር ህዝብ ስም የሚነግዱ በብልጽግናና በኢዜማ የተሰማሩ የሳይበር አርበኞች ናቸው። ሶስተኛ በእርግጠኛነት ግን መናገር የምንችለው ትላንት ግንቦቴዎችን ይደግፉና በግንቦቴዎቹ ሸሰክረው በግንቦቴዎች ምትሃታዊ ጦር ስም የጎንደርን ህዝብ ሲያስጨርሱ የነበሩ ባተሌዎች ናቸው። በተቀሉ የጦርነት ዳግማዊ ባድመንና ውጤቱን ሆኖ እንዳያከተም ህዝቡ መጠንቀቅ ይኖርበታል። ማለትም እንደ ባድመው ጦርነት ዙሪያ ሽንፈት ሆኖ ማለቅ የለበትም። እንዳይሆን አሁንም ህዝቡ ከላይ የተነሱትን ቅድመ ሁኔታዎች ማስቀመጥ ይኖርበታል ባይ ነኝ። በወልቃይት ስምና ርስትህን አስመልስ በሚል መሪ ቃል መዝመቱ እንዳለ ሆኖ አብይ አህመድ የጎንደርን ህዝብ በስሜቱ ገፋፍቶና ወደ ጦርነት ከማገደና ካስጨረሰ በኋላ ከህዝቡ ጀርባ በወያኔ ጋር መደራደሩን መዘንጋት ሞኝነት ነው። ይህን ሳያስቡና ውል ሳያስይዙ በሁለቱ ጸረ ኢትዮጵያ ኃይላት መካከል ገብቶ ማለቅ ወልቃይት ጠገዴን ነጻ ማውጣት ማለትም አይደለም። ስለዚህም ነው አስቀድሞ አብይ አህመድን ከዛሬ ጀምሮ ወልቃይት የትግራይ ሳይሆን የጎንደር ክፍለ ግዛት ነው ብለህ ቃል ገባልን እመን በአዋጅም አስነግርና አረጋግጠልን ብሎ መጠየቁ ወሳኝነት ያለው። ምክንያቱም ከልብ ካዘኑ እንባ አይገድም እንዲሉ አብይ አህመድ አሁን ባለበት የስልጣን እርከንና ደረጃ የወልቃይትንም ሆነ ሌሎችን ጥያቄዎች ለመመለስ የሚያግደው ነገር እንደሌለ መታወቅ አለበት። ከዚያ በመለስ ግን ዛሬ ወገናችን በተለይም የጎንደርን ህዝብ በስሜት ነርቶ ካስጨረሰ በኋላ ከተፋላሚው ህዝብ ጀርባ ከወያኔ ጋር መደራደሩ አይቀሬ ነውና ያኔ በአብይ አህመድ ላይ የሚመጣውን አደገኛ መዘዝ ለማየት ያብቃን። ታይዞም መዘዙ ወልቃይት ጠገዴን እንደገና የጦርነት አውድማ ማድረጉ ብቻ ሳይሆን አዲስ አበባና ሌሎች ታላላቅ ከተሞች በነውጥ መናጣቸውን የሚጨምርና ለህልውናው የሚያሰጋ ሆኖ ያበቃል ባይ ነኝ። ስለዚህ ትላንት ባድመይ ላይ ያለቀው ወገናችን በወያኔ ክህደት ባድመን ነጻ እንዳላወጣው ምናውቀው ታሪክ ነው። ዛሬስ የጦርነት ወልቃይትን አይደለም ባድመን እንደገባ ለሻቢያ አስረክቦ ላለመጠናቀቁ ምን ዋስትናለን? ዋናውና የመጨረሻው መልእክት ደግሞ ህዝባችን ተዘጋጅቶ የራሱ የሆነ በሳልና ዝግጅ የሆነ አመራር ፈጥሮ ስምሪቱን አሳምሮ የሚነሳበት ቀንና በሁለቱ ጣምራ ጣራቶቹ ላይ የሚዘምትበት ወቅት መምጣቱ አይቀሬ ነውና ያን ለማየት ያብቃን እላለሁ። ያኔ ወልቃይትንና ባድመን ብቻ ሳይሆን መላ ሀገራችን ኢትዮጵያን ነጻ ማውጣቱ አይቀሬ ነው። ኢትዮጵያዊነት ያቸንፋል፣ ጎሰኝነት ይከስማል ሲሉ መልእክታቸውን ያደረሱን ምንጊሳው ከምዕራብ አሜሪካ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ፕሮግራም ተከታታዮች እንዲሁም አዘጋጆች ሰላምታዬን አቀርባለሁ። ኢትዮጵያውን ካለችበት ችግር ሐላፊው ወያኔም ያብይም አገዛዝ ናቸው። አገራችንን ከዘረኞች ለማጽዳት ተጀምሮ የነበረውን ትግል ከምዕራባውያንና ካረቦች ጋር ሆኖ ያደናቀፈው ወያኔ ብቻ ሳይሆን አብይና ኦዴፓ ኦዴድ መሆናቸውን ማንንም ሊረሳ አይገባውም። አማራው ላይ ጽንፈኞችን አስተማርቶ ማን ነው ይሄ ነው የማይባል ጉዳት ያደረሰው? ማለት ወያኔ ጥብቅና ቆሞ ከፍርድ እንዲያመልጡና እንዲደራጁ ለማይካድራ ግድያም እንዲበቁ እድል ሰጣቸው መልሱ ግልጽ ነው። እና ቢጦርነት እንደ ዘንድሮ ፍቅር ሳይጀመር ያልቃል የሚባል ሊሆን እንደሚችል ጥርጥር የለኝም። ውጊያው ሁሉ በጎንደር መሬት የሚፈጀው የሚሰዋው አማራው ነው። ያብይ ቀልቦች አሁንም በቦታቸው ሆነው አማራው ላይ ግፍ እየፈጸሙ ናቸው። እስቲ መቀሌን ይዘው ወንጀለኛ ወያኔዎችን አስረው የጉድጓድ እስር ቤቶችን አፈራርሰውና አገር ወዳዶችን አስለቅቀው እንያቸው ሰራዊታችን ብሎ ከመጨፈራችን በፊት። ለሀገር ክብርና ለመሬት የሚዋደቀው ሚሊሻ ሊከበር ሊደገፍ ሲገባው መከላከያ ሰራዊት ተብየው የኦዴፓ ጦር ግን በውጊያ ሲውል ስላልታየ ምስጋና ሊያገኝ አይገባውም። እርስት ማስመለስ አይደለም ፍላጎታችን፣ ክልል ድንበሩ አይነካም እያሉ ነውና በደሙ አማራው ያስለቀቀው መሬት በልጽግና ብለው ዘረኞቹ በቁጥጥር ሊያስገቡ መነሳታቸውን ማንኛውም ኢትዮጵያዊ ሊስተው የሚገባ አይደለም። ነጋጠባ ማንንም ጮሌ የሚነዳቸው ጅሎች ህዝብን እንዳያደናግሩ መከላከል አለብን። ያባንም ሶማሌ ግዚያ አይነት ሁኔታ እንዳይመጣ በሚል አንገት ሊያስደፉት የሚጥሩት ሁሉ ምንም አይሳካላቸው። ያባ በኢትዮጵያዊ አቋሙ ተላንትም ዛሬ የሚኮራል። ለባለ ነፍጥ በመስገድ ሆነ የኢትዮጵያን ጥቅም አሳልፎ በመስጠት አይታማም። በባድመ ጊዜ ትክክለኛ አቋምን ይዞ አገርን ሊታደግ መጣሩን አስመስክሯል ሲሉ ወይንሸት ግርማ ከለንደን ኦንታሪዮ ካናዳ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የያፓ የሳተላይት ሬዲዮ አዘጋጆችና አቅራቢዎች ሰላምታይ ይድረሳችሁ። እናት ሀገር ማለት መንግስት ማለት ዲሞክራሲ ማለት አንድነት ማለት ህገ መንግስት ማለት ምን ማለት እንደሆኑ በያፓ አወቁ። የዛሬ 30 ዓመት የኢትዮጵያ አንድነት ለአደጋ መጋለጡን ያፓ ጆሮ ያለው ይስማ። ሻቢያና ወያኔ የኢትዮጵያ አንድነት ነቀዞች መርዘኛ አባቦች መሆናቸውን አስረግጦ ሲያጋልጥና ሲታገላቸው እንደነበር በብሩህ ቀለም ከተጻፈው ታሪኩ መገንዘብ ይቻላል። የያፓ አባቦች እና ቅርንጫፎች እልፍ አላፋት ይሆኑ። ይህን የልብን ከተነፈስኩ ወደ ዛሬው ጭብጤ ላምራ። ኢትዮጵያ በጦርነት እየተናወጠች እናቶች፣ ህፃናት፣ ሴቶች፣ አረጋውያን፣ ወጣቶች በጭንቀት ተውተው ማየት ያሳብዳል። ኢትዮጵያ በታሪኳ ካጋጠሟት ጦርነቶች ይህ መያዣ መጨበጫ የለሽ የሆነ የሁለት ጽንፈኛ የጎሳ ቡድኖች ጦርነት ነው። በዚህ መሃል ግን ኢትዮጵያን የሚታደጋት ኃይልን ማደራጀትና ማጠናከር የሁሉም የኢትዮጵያ አንድነት ኃይሎች ግዴታ ሊሆን ይገባዋል እላለሁ። ራሱን የኢትዮጵያ መንግስትነት የሚጠራው የኦሮሞ ጽንፈኛ ኦዴፓ የተባለው ቡድን የኢትዮጵያ አንድነትንና ሉዓላዊነትን አጥፊ እንጂ አስከባሪ አይሆንም። በተጻራሪ የቆመው ጽንፈኛው የወያኔ ቡድንም በተመሳሳይ የኢትዮጵያ አጥፊ የአንድነት ጸር በመሆኑ ሊወገዝና ሊገለል እንዲሁም ሊደመሰስ የሚገባው እኩይ በኢትዮጵያ ምድር ከበቀሉ ሰይጣናዊ ቡድኖች አንዱ ነው። ለበንበል በዚህ ባሳለፍነው ሁለት አመት ከመናምን ኦዴፓ የተባለው ዘረኛ ገዛት በተለያዩ ሀገሪቱ አካባቢዎች ታይቶና ተሰምቶ በማይታወቅ እጅግ ዘግናኝ ሁኔታ በቀጥታም ይሁን በጃዙር በሜንጫ በቆንጮራ በመጥረቢያ በገጀራ ወዘተ እየቆራረጡና እያስቆረጡ መግደላቸው መጨፍጨፋቸው ዛሬም ትኩስ ነው። ዛሬም በኦሮሞ አካባቢ የሚኖሩ አማሮች እና አማርኛ ተናጋሪዎች ለተቀን በስጋት በተቀቀን እየኖሩ መሆናቸው ሲታሰብ ከወያኔ ጋር የተገባው ጦርነት ትርጉም የኦሮሞ ጽንፈኞችን አገዛዝ ለማስፈን ያለመ እኩይ ሴራ መሆኑን በበኩሌ አልጠራጠርም። ሴት ነኝና እናት ነኝና ዛሬም እንደተላንቱ እንደ ፋሽስቱ የደርግ ዘመን የትግራይ እናቶች የትግራይ አዛውንቶች የትግራይ ህፃናት አይኖች በእንባ እየማሙ መሆናቸው እየተሰማኝ እኔም ማነባለሁ። አሁንም ልብንበል ይህ ኦዴፓ የተባለ ጽንፈኛ ቡድን ከፋሽስቱ የፋያስ ቡድን ከሆነው ከሻቢያ ጋራ በጋራ ወያኔን በማጥፋት ስም የሀገርን ክብርና ሉዓላዊነት ደፍረዋል። ኦ ሀገሬ ኢትዮጵያ በስምሽ ባንድነትሽ በሉዓላዊነትሽ ስንትና ስንት መወሻከት ስንትና ስንት ግፍ ተፈጸመ። እንዲህ መረር ብዬ የምጽፈው የሀገሬ ህልውና ፍጥጥ ብሎ ስለሚታየኝና መጻሕ ህልውና ስለሚያስጨንቀኝ ነው። እኔ በዚህ ልጅ ልጅ ባየሁበት እድሜ ብዙ አይቻለሁ። የሩቁን ለማየት የሚያስችለኝ ህሊና ብቃቱ ስላለኝ ጦርነት በተለይ በሁለት ጠባር ዘረኛ ቡድኖች የሚካሄድ ጦርነትን በተለይ ኢትዮጵያን ለማፍረስ በቁሙ በቅጀት ያረጀ የጃጀውን ኢሳይያስ የኦዴፓ አማካሪ በሆነበት ጦርነት የአገር ወዳዶች ሚና ምን መሆን አለበት የሚለው መነጋገሪያ ሊሆን ይገባዋል። ጥሩና መጥፎ ፖሊስ ለዝብና ቀንዳም ሰይጣን እንደሚባለው የትኛ ቡድን ልደግፍ የሚል ብዥታ ሊፈጠር አይገባውም። ለሶስተኛ ጊዜ ልብንበል ኢትዮጵያን ለማስከበር የቀድሞ ከፍተኛ መኮንኖች ለአማካሪነት አለመጋበዛቸውን ልብንበለውና አበባው የሚባል ሌባና የወያኔ አጋሰስ የነበረና ባጫ የተባለ ጠባብ ዘረኛ ከወደቁበት አንስቶ የሾመ ቡድን የሀገሬ የኢትዮጵያን አንድነት ያስከብራል የሚል እንኳን እምነቱ ብዥታውም የለኝም። በመጨረሻም ወያኔ ሲነሳ በትግራይ የሚገኙ በተለይ ባድዋ ጥጋ ጥግ የሚገኙ የጉድጓዴ ጨለማ እስር ቤቶች ለምን ጎልተው እንደማይነሱ ማወቅ ተገቢ ይሆናል። የቀኔ ሊቁ የኢህአፓ አመራር የነበረውና ሌሎች ጓዶቻችን አበራሽ በርታን ጨምሮ በእነዚህ የጨለማ እስር ቤቶች በአንዱ ከ25 ዓመታት በላይ ሲሰቃዩ ኢህአፓ በመሆናቸው ብቻ ከኢህአፓና ከፖለቲካ እስረኞች አንድነት ኮሚቴ ውጭ ማንም ሊያነሳቸውና ድምፁንም አለማሰማቱ ትርጉሙ አንድም ብዙም ነው። ለእኔ ወያኔ ደመኛ ጠላቴ ሲሆን የወያኔ መነቀል በሌላ ዘረኛ ቡድን መሆኑ ከማጡ ወጥቶ ረግረግ ውስጥ ማለት ነውና ሁለቱን ያገር ጠንቀኛ ዘረኛ ደመጣ ጭራቆችን መንግለን ለማስወገድ እንምከር፣ እንደራጅ፣ እናበር፣ እናምጽ። ኢትዮጵያ አትሸጥም አትለወጥም። ድል አንድነት ኃይል፣ ሞትና ሽንፈት ለዘረኛ ደመጣጭ ቱሃኖች ሲሉ ትንሿ ቆንጂት ከበቅሎ ቤት አዲስ አበባ ደብዳቤያቸውን አጠናቀዋል። ይድረስ ለኢትዮጵያ አንድነት ፍኖተ ሬዲዮ። በሚሊዮኖች የገዲዮ ህዝብ ሲፈናቀል ሲሰቃይ ዝም ያሉ ክፍሎች ዛሬ የትግራይ ተወላጆች በሺዎች ሱዳን ተሰደዱ በሚል መጮህ ጀምረዋል። ዘረኞቹ በወለጋ በመቶዎች አማራን ሲገድሉ ወደ 50 የሚጠጋ ሰው ተገደለ ነበር ያሉት ወገን ግን ነጭ አዳናቂ ሆኖ ኢትዮጵያዊ ተቋሞች የሚያጋልጡትን ትቶ አምነስቲ እንዲህ አለ ቢቢሲ እንዲህ ዘገበ ብሎ ጭራ መሆኑን መርጦ ይገኛል ያሳፍራል። እና አምነስቲ ሆኑ ሌሎቹ በመሰረቱ የወያኔንም የኦነግንም ጭፍን ደጋፊዎች ሆነው ለአመታት የታዘብናቸው ናቸው። ጸረ አማራነታቸውንም ብዙ ጊዜ ኢትዮጵያውያን አጋልጠዋል። ማይካድራን ማመን ቢገደዱም ወያኔን ለመክሰስ ግን እየከበዳቸው ነው። ወያኔ ቀውስ ከገባ ጀምሮ እና ሂዩማን ራይትስ ዋች ሆኑ ዓለም አቀፍ የቀውስ ተቋም ኢትዮጵያ ልትበታተን ነው በሚል ሽፋን ጦርነቱን ለወያኔ እንዲቆም ጥረት እያደረጉለት ናቸው። አብይም ግባችንን መተናል በሚል ወደ እርቅ ሊያመራ ይችላል የሚል ስጋት አለ። ወያኔ ሳይደመሰስ ግን የሚመጣ ግብ የለም። ወያኔና ስርዓቱ መፍረስ አለባቸው። የኢትዮጵያ ህዝብ ግብ ደግሞ ወያኔን በእነ አብይ ዘረኛ አገዛዝ መተካት፣ ወያኔን በብልጽግና ህግና የበላይነት መተካት ሳይሆን ህዝባዊ ሽግግርን በስራ ማዋል ብቻ ነው። ብልግናውና ብልሽቱ ከስርዓቱ ነውና በጥገና የሚፈታ ምንም ችግር የለም ሲሉ ሻምበል ተመስገን ደነቦ የቀድሞ ሰራዊት አባል ከ ከጂንጃ ኡጋንዳ ደብዳቤያቸውን አጠናቀዋል። የተከበራችሁ የፍኖተ ዴሞክራሲ ሳተላይት ሬዲዮ አዘጋጆችና እንዲሁም ውድ አድማጮች ሰላምታዬ ይድረሳችሁ። ውድ ፍኖተዎች ከጀመረ ሁለተኛ ሳምንቱን ያዘውና ካንዶ ወንዝ በተቀዱ ኃይሎች በወያኔና በኦፒዲዮ ለወራት እርስ በርስ አንዱ አንዱን ህገወጥ ነው በሚል በመካሰስ የቃላት ጦርነት ያካሂዱ ቆይተው የመቀሌዎቹ ቀድሞ ወታደራዊ እርምጃ በመውሰድ የሰመኙ መከላከያ ኃይል ላይ ድንገተኛ መሆን አለመሆኑ አስከራካሪ በሆነ ሁኔታ ጥቃት አደረሱ ተባለ። ይህ ሁሉ ሲሆን የፌደራል ተብየው ወታደራዊ ደህንነት መረጃ ክፍል የት እንደነበርም አይታወቅም። ወያኔም ወያኔ ነውና የለመደውን አረመኔነት በመከላከያ ኃይሉ ላይ አድብቶ ያደረሰውን አደጋ በሚያስነቅ ደረጃ በብዙ መቶዎች የሚቆጠሩ ንጹሃን አማራዎችን በማይከድራ በሁመራ የቀን ሰራተኞችን በግላጭ ጨፈጨፈ። የቀመውን ወፊት ወያኔ ከያዘው ቦታ ሲያፈገፍግ ያደረሰው ግድያ ነው የሚሉት ያገዛዙ ምንጮች የነዋሪው የአማራው ህዝብ ደህንነትን አስቀድመው የሚያስቡበት ወይም የሚያስጨንቃቸው እንዳልሆነ የምናውቀው ቢሆንም ነዋሪውን ህዝብ እንዲህ በገፍ አስጨፍጨፈው አከባቢውን ለምንና ለማን ነጻ ወጣን እንደሚሉም አይታወቅም። ያገዛዙ ቁንጮ ኮሎኔል ከደላይ ቀየረም ሲላን የመከላከያው ኃላፊም ርስት ልንመልስ አይደለም የምንስተጋለው በማለት አላማው ወያኔዎቹ በነፍጥ ከነጠቁት መሬት ላይ አስለቅቆ ህግ የማስገበር ጉዳይ ሳይሆን ለፕሮፓጋንዳ ፍጆታ የሚውል ያንድ ሰሞን ግርግር የመፍጠርና ለዚህ አይነቱ ሸፍጥ በቀላሉ ውዳቂ ገለባውን ክፍል ይዞ ስልጣንን ለማጠናከር ያህል ነው። ለነገሩ ነጻ ወጣን የሚሏቸው ቦታዎችም እንደሚሉት የተቆጣጣራቸው ቦታዎች አይደሉም። እንደ ወልቃይት ያሉትንም እግራቸው እንዳልገረገጠ ከአካባቢው የተገኙ መረጃዎች ያሳያሉ። በሌላ በኩል ያገዛዙ መከላከያ ኃይል እስካሁን የትግራይን መሬት ለመርገጡ ምንም አይነት ማረጋገጫ የሌለ ሲሆን ጦርነቱ ይበልጥ አማራውን አጋልጦ የሚያስጠቃና በሁለቱ መካከል የሚካሄደው እጅግ የተጋነነና በገለልተኛ ምንጭ ያልተረጋገጠ ወታደራዊ የበላይነት ፉከራ ባሻገር ሁለቱም አምረው የሚጠሉትና ከመድረገጽ ሊያጠፉት የሚፈልጉት አማራ ህዝብ ላይ መሃል ላይ መኖሩ እንደ ትልቅ አጋጣሚ ሽፋን አድርገው ሊጠቀሙበት እንደሚችሉ በገመት አዳጋች አይደለም። ይግምት በሬ ወለደ ነው የሚል ካለ የሁለቱን ጸረ አማራ ቡድኖች ታሪክ በቅጡ ያልተረዳ ወይም በህዝብ ላይ የተፈጸመ ባለው ወንጀል ተባባሪ የሆነ ሆዳም ብቻ ነው። ዳኛውም ዝንጀሮ ፍርድ ቤቱ ገደል እምን ላይ ተቆሞ ይነገራል በደል የሚለው አባባል አማራው ህዝብ ላይ የተጋረጠውን ይህልውና አደጋ ገላጭ ነው። ውድ ፍኖቶች በመለስ ዜናዊ ይመራ የነበረው የወያኔ አገዛዝ በ97ቱ ምርጫ ሽንፈቱን ተከትሎ ባካሄደው አረመኔ ጭፍጨፋና የገፍ እስራት ከፍተኛ የህዝብ ቁጣና ለማቀፉ ግዘትንም አስከትሎበት ከፍተኛ ውጥረት ውስጥ በገባበት ጊዜ የ1998ቱን የባድመ ጦርነት ትልቅ መውጫ ትኬት አድርጎ ተጠቅሞበታል። ሻቢያም በአገር ውስጥ እንዲሁ ባምባገነናዊና ኢሰባዊ አገዛዙ የተወገዘበት ህዝቡ በእለት ተእለት የኑሮ ችግር የሚገፋበት ወጣቱን በወታደራዊ ግዳይ ጠፍሮ የሚያሰቃይበት አከባቢው በስደተኛ ብዛት ቀዳሚውን ቦታ ያዘበትና ተመሳሳይ ችግሮች ከፈጠሩበት የፖለቲካ ውጥረት አፍታ ለማግኘት ቢጠቅመውም ዋናውና ትልቁ ዓላማው ግን ኤርትራ የምትባል ሀገር ከሻቢያ ውጪ የሚያውቅ ባለመኖሩ ጦርነቱ የእወቁልኝ በመሆኑ እንዲሁ ተጠቃሚ ነበር። በወለጋ ከ200 በላይ የሚሆኑ ሰላማዊ ዜጎች አማራ በመሆናቸው ብቻ ሰብስበው ህፃናት፣ እርጉዝ ሴት አዛውንት ሳይሉ የተፈጸመውን እጅግ ዘግናኝና አረመኔ የሆነ ጭፍጨፋ ተከትሎ እንኳን ሌላውን ለኮሎኔሉ በማጨብጨብ ይታወቅ የነበረው ምክር ቤት ሳይቀር በመላገሪቱ ከፍተኛ ቁጣን በቀሰቀሰ ማግስት ኮሎኔሉ ድንገት ህግ አስከባሪ ሆኖ በመቀሌ ቀድሞ አለቆቹ ላይ ከተሰራዊት ምታ ነጋሪት መጎሰሙ ሳል ይዞ ስርቆት፣ ቂም ይዞ ጸሎት ከመሆን ያለፈ አይደለም። 4 ኪሎ መሽጎ የዘር ፍጅትን ተራ የእርስ በርስ ግጭት ነው በሚል ሽፋን የሚሰጠው ኮሎኔል የኢትዮጵያ ህዝብ አንድነትና የህብረ ብሔራዊ ውህደት ማዕከል የሆነውን ከተማ ያንድ ዘር መናኸሪያ ለማድረግ ከሚባዝነው አገዛዝ የህግ የበላይነት ይከበራል ከሚል ደግሞ መጃጃል ያድናል። ችግርን ከፈጠረው አእምሮ መፍትሄ ይገኛል በሚል አገራችን የገባችበት ቀውስ እድሜው ተራዝሞ ጭራሽ ህልውናዋን ከማጣታችን በፊት በመቀሌና 4 ኪሎ የመሸገውን ባለ 2 ራስ አውሬ ዛሬውኑ ተረባርበር እናስወግድ በሚል ልሰናበታችሁ ሲሉ ስንታየው አራርሳ ከኦክላሆማ ሰሜን አሜሪካ ደብደብያቸውን አጠናቀዋል። ይደርስ ለፍኖተ ዲሞክራሲ አዘጋጆች በመሩና ለመላው የኢትዮጵያ የአማራን ህዝብ ደህንነት ለማስጠበቅ ፍላጎትም አቅምም የሌለው ኮሎኔል ተብዬ ዛሬም የአማራን ህዝብ ጥባጥብ ሊጫወትበት ይቃውምታል። ጠቅላይ ሚኒስትር ተብዬው ወልቃይት ጠገዴን ሆን ብሎ ምዕራብ ትግራይ ሲል ጠርቶታል። ይህ በአጋጣሚ የተናገረው አይደለም፣ የአማራን ርስ ለፖለቲካ ማፊያጃነት መሻቱ ቢሆን እንጂ። ኮሎኔሉ በአማራ ህዝብ ላይ ይህን መሰሉን ቀልድና ፌዝ ቢያቆም ይሻላል። ያፍ ወለምታ በቀቢያ ይታሽም ምዕራብ ትግራይ የሚባል የፕሮፓጋንዳ ጠቅሷል። የአማራ ህዝብ የጠቅላይ ሚኒስትር ተብየውን ንግግር በዋዛ ማለፍ እንደሌለበት ለማሳሰብ ወዳለው። የአማራ ህዝብ መሬቱን በደሙ እንዳስመለሰ ሁሉ ድንበሩን ነጻነቱን ሊያስከብርም ይገባል። ወልቃይትም ሆነ ጠገዴ ዳንሻም ሆነ ሁመራ ወያኔ አማራውን አፈናቅሎ ገሎ ያሉትንም ማንነታቸውን ጨፍልቆ ከቀያቸው አባሮ ከአማራ ህዝብ በላይ በገፍ የነጠቀው እንጂ አገሩም ህዝቡም አማራ ነው። ደሙ እየተከፈለበት ያለው የብልጽግናን ስልጣን ለማራዘም አይደለም። ጥንቃቄ የሚሻ ጉዳይ እንጂ እንደቀላል ልንመለከተው አይገባም እያል ልሰናበታችሁ ሲሉ አያሌው ከጀርመን አገር ደብዳቤያቸውን አጠናቀዋል። ለተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በእያላችሁበት የከበረ ሰላምታዬ ይድረሳችሁ እላለሁ። ኢትዮጵያ ሀገራችን ዛሬ ኢትዮጵያዊ መሆን ያሳፈረናል ከሚሉ ዘረኞች እጅ ወድቃለች። ከሀገር ክብር ይልቅ የጎጥ ውርደትን መርጠዋል። ኢትዮጵያ የምትባል የጋራ አገር ከሌለች የሚጮሁለት የነሱ የጽንፈኝነትና ጠባብነት መገለጫ ወይም የኢትዮጵያና የብዙሃኑ ዴሞክራሲያዊ ማንነት ሁሉ ሊኖር እንደማይችል የማይታያቸው የአስተሳሰብ ድፍንቅሎች ናቸው። የተጨባጭ እውነታዎችን መመልከቻ መገምገሚያ ማመዛዘኛና መወሰኛ ከሆነው ህሊና ይልቅ የስሜታዊነት ፈረስ የሚጋልባቸው ናቸው። ከፍቅር ይልቅ ጥላቻ፣ ከፍትህ ይልቅ ፍርደ ገምድልነት፣ ከእኩልነት ይልቅ የበላይ ነኝ ባይነት የተጠናወታቸው ጸረ ሀገር ጸረ ህዝብና ጸረ ዴሞክራሲ ባህል በውስጣቸው የቋጠሩ አፍራሽ ኃይሎች ናቸው። በዚህ በዘርና ዘረኝነት አገራችን ኢትዮጵያን ያጠፉ፣ ዜጎቿን ያዋረዱ፣ ታሪኳን ያጎደፉ ሻዕቢያ፣ ወያኔ፣ ኦነግ፣ ኦህዴድ፣ ብአዴን፣ ኦፌኮና መሰሎቻቸው ስማቸውን ቢቀያየሩም ምግባሮቻቸውን ቢሸፋፍናቸውም ዘረኛ ያው ዘረኛ ነውና ልዩነት የላቸውም። ዓላማቸው፣ ምግባራቸው፣ ታሪካቸው ወዘተ ሁሉ ተመሳሳይ ናቸው። ሻዕቢያና ወያኔ ፈጣሪና ተፈጣሪ እንደመሆናቸው መጠን ቅድመ 1983 ዓመተ ምህረት ኢትዮጵያን በማፍረስና ህዝቦቿን በመበታተን ላይ የጋራ ቃል ኪዳን ነበራቸው። ፍቅር ነበሩ። ድረ 1983 ግን ወደ አጥፊ ጠፊነት ራሳቸውን ቀየሩ። ግጭታቸው እየተፋ መጥቶ ለመቶ ሺዎች ንጹሃን ህልፈት እንደዳረገው ጦርነት ላይ ደረሱ። የሻዕቢያና የወያኔ ግጭት ወደ ጦርነት ያመራው ለኢትዮጵያና ኤርትራ ወይም ለኢትዮጵያውያንና ኤርትራውያን ጥቅም ሲባል አልነበረም፣ የመለስና የኢሳይያስ የጥቅምና የስልጣን ግጭት እንጂ። የሁለቱ አምባገነኖችና ዘረኞች እኔ በልጥ እብሪት የወለደው ጦርነት ነበር። የባድመ ጦርነት የስልጣን ዘመን ማራዘሚያ እንደነበር እኛም ወያኔዎችም እናውቃለን። ይኸው ዛሬ ደግሞ በወያኔና የጉዲፈቻ ልጆቹ መካከል ጦርነት ተጀምሯል። እነዚህ ዘረኞችና ጸረ ኢትዮጵያ ኃይሎች መጥፋት አለባቸው። አዎ፣ ውድም ማለት አለባቸው። የወያኔና ዘረኛ አመለካከቱ ከምድረገጽ ይጥፋ የሚለው የኢትዮጵያውያን ሐሳብ ሊከፋፈል ወይም ሊያከራክር የሚገባው ጉዳይ አይደለም። የኢትዮጵያና ኢትዮጵያውያን የውስጥ ጠላቶች በወያኔ ብቻ ተገድበው የሚቀሩ አይደሉም። የኮሎኔሉ አገዛዝና በዙሪያው ተኮልኩለው የጣምራና ህቡ አገዛዝ አጋሮቹ የሆኑት ኦነግና ኦፌኮም የለየላቸው ጣላቶቻችን ናቸው። በወያኔ ላይ ጦርነት ሲከፈት የለመደባቸውን የዘር ፍጅት በወለጋና መተከል ላይ ከመፈጸም የተለየ የጣላትነት ማረጋገጫ መስጠት አይቻለም። ኦነግ ከኤርትራ ወደ ትግራይ ሲገባ ትጥቅ ተመርቆለት መሳገብሻ ተደርጎለት በነስባት ምርቃት ተሰጥቶት መሸኘቱንም አንረሳም። ወለጋና ሌሎች አካባቢዎች ገርቶ ጥቃቶችን ሲሰነዝር ምንም የተባለው ነገር አልነበረም። የለም ባንኮችን ሲዘርፍ ንጹሃንን ሲፈጅ እባብን በእንጭጩ አለመባሉ አዲሶቹን ሹሞችና አገዛዛቸውን ለምንና እንዴት ያስባለ ጥያቄ መሆኑንም እናስታውሳለን። የአዲስ አበባው ኦዴፓ ብልጽግናም ሆነ የመቀሌዎቹ ወያኔዎች በግሌ ልዩነት የላቸውም። ተመሳሳይ ዓላማን አራማጅ የሆኑ ዘረኞች ናቸው። የቆሸሸ ታሪክና ተግባር አውራሽና ወራሾች ናቸው። ወያኔና ኦነግ በ1980ዎቹ መጀመሪያ በአሰቦት፣ በአሶሳ፣ በአርባጉጉ፣ በበደኖ ወዘተ ላይ በአማራዎች ላይ ተባብረው የዘር ፍጅት ፈጽመዋል። የቅርቦቹን የሐረር፣ የድሬዳዋ፣ የአርሲ፣ የባሌ፣ የወለጋ፣ የመተከል ወዘተ የዘር ፍጅት ፈጻሚዎች አዲሶቹ ሹሞች ወያኔዎች፣ ኦነጎች፣ ኦፌኮች ያደራጇቸው ቄሮዎች መሆናቸውንም መዘንጋት አይቻለም። ከዚህ ላይ የምንረዳው ነገር ቢኖር ወያኔም ሆነ አዲሶቹ ሹሞች የሚመሳሰሉት በዘረኝነታቸው ብቻ ሳይሆን በዓላማም ሆነ በመግባር የተመሳሰሉ መሆናቸውን ነው። ለኢትዮጵያ ካፊያ ያለፈ ፍቅር የላቸውም። ሁለቱም ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ዴሞክራሲ፣ ጸረ አማራ፣ ጸረ ኦርቶዶክስ ተዋህዶ መሆናቸውን መካድ አይቻለም። ከውስጥ ካንጀት ያልሆነ ኢትዮጵያና ኢትዮጵያዊነት ጩኸት የማርያምን መገበሪያ የበላ ያስቀላምደዋል እንዲሉት አይነት ነው። ኢትዮጵያ ኢትዮጵያ እያለ የሚያጮኻቸው በውስጣቸው የቋጠሩት ኢትዮጵያን ጠሊታ የወንጀል ተግባራቸው ነው። በእውነት ግን ኢትዮጵያን ጠያዮች እንጂ ወዳጆች አይደሉም። ያለልወድኩት ልጄ አባባ ቢለኝ አፌን ዳባ ዳባ አለኝ ከሚሉት የአገራችን አባባል እየተለየ አይደለም። ተወደደም ተጠላም ምንም ይሁን ምን የስልጣን ማስጠበቂያና ማስቀጠያው ጦርነት ተጀምሯል። ዝሆኖቹ እየተራገጡ ነው። ብቻቸውን የሚያደርጉት ቢሆን ኖሮ ደስታውን ባልቻልነው ነበር። ጦርነቱ ግን የብቻቸው አይሆንም። በዝሆኖቹ እርግጫ ተጎጁ ንጹሕ የኢትዮጵያ ሕዝብና ኢትዮጵያ አገራችን ናቸው። ዘረኛና አምባገነን ገዢዎች በሚፈጽሟቸው የእርስ በርስ ግጭቶች ተጎጂው ምንም የማያውቀው የኢትዮጵያ ሕዝብና አገራችን መሆናቸውን የረጅሙ ታሪካችን አስረግጦ ይነግረናል። ከታሪኩ መማር ያልቻለ ታሪኩን ይደግማል እንዲሉት እንዲሆን ምሁራኑ፣ ወጣቶች፣ ሽማግሌዎች፣ ሀቀኛ የፖለቲካ ድርጅቶች ትልቅ ኃላፊነት ይጠበቅባቸዋል። ይህንን የዝሆኖች የእርስ በርስ ግጫ ውጤቱን ወደ አገርና ሕዝብ መጠቀሚያነት መቀየር ግድ ነው። የሕዝብ ሥልጣን ባለቤትነትና ሕዝብ በሀገሩ ጉዳይ ያገባኛል መብቱን መላሽ መሆን አለበት። የኢትዮጵያን ትንሣኤ የሚያበስር ለዜጎቿ ሰላማዊ ሕይወት ዋስትና እንዲሰጥ አቅጣጫውን ማስቀየርን ይጠይቃል። ዘረኝነትና አምባገነንነት በቃን የሚል የሕዝብን ትግል ማዋለድ አለበት። ውጤቱ በዴሞክራሲያዊ ሥርዓት ምስረታ በር ከፋች መሆን አለበት። እንደ ኢህአፓ የመሳሰሉ ሀቀኛ የፖለቲካ ድርጅቶችን አግላይ ሳይሆን አቃፊ መሆን አለበት። ኢህአፓ ከአራት አስርት ዓመታት በላይ የታገለለትና በሚሊዮኖች የሚቆጠር ሕዝብ የሚደግፈው ሁሉን አሳታፊ የሆነ የሽግግር መንግሥት ምስረታን እውን ወደሚያደርግ የትግል አቅጣጫ ለመቀየር የኢትዮጵያውያን የሞት የሽረት ትግል መቀየር አለበት። ይህንን ደግሞ ከዘረኞችና አምባገነኖች የኢትዮጵያ ሕዝብ በችሮታ የሚለገሰው ሳይሆን በተባበረ ትግሉ እውን የሚያደርገው ነው። ለዚህ ደግሞ ተባብሮ መታገል ግዴታም መብትም ነው። የኢትዮጵያ ሕዝብ ከሚጠላው ከፋፋይና ዘረኛ አገዛዞች መላቀቅ መብቱ ነው። ከማንም የማይሰጠው በማንም የማይነጠቀው መብቱ ነው። በዴሞክራሲያዊ ምርጫ ስልጣን የመስጠትም ሆነ የመንፈግ የሕዝብ ሉዓላዊ መብቱ ነው እንጂ የዘረኞችና አምባገነኖች መብት አይደለም። ስለዚህ የአዲስ አበባዎቹም ሆኑ የመቀሌዎቹ ዘረኞችና ስልጣን አምላኪዎች በቃችሁን መባያቸው ጊዜ ዛሬ ነው። ኢትዮጵያ ለዘላለም ትኖራለች እና ጥፋሽ ባዮቹ ሁሉ ይጠፋታል ሲሉ ደስታ ደምሴ ከመሃል ሜዳ ደብዳቤያቸውን አጠናቀዋል። ¶¶ ድፍኖቶችና እንዲሁም አድማጮች ጊዜው አስደንጋጭ አሳሳቢነት ነዋሪ ነው። አገራችንም ያለ ጥርጥር ለህልውና አስጊ የሆነው አደጋ ውስጥ ያለፈላጎቷ በግዳጅ ተገፍትራ ዘው ብላ ገብታለች። ዋናው ጥያቄ ደግሞ ከዚህ የዘረኞች እልቂት ዙሪት ውስጥ ወጥተን እንዴት እንደ አገር እንቀጥላለን የሚለው ነው። አዎ አሁን በርግጠኝነት መልስ ልናገኝለት አንችልም ይሆናል። ሂደቱ አስደንጋጭና ውስብስብ ስለሆነ ማለት ነው። የወገን ኃይል ለሀገሩና ለወገኑ ጥቅም ሲል ተደራጅቶ እና ተዘጋጅቶ ያገር አድን ትግሉን በዘረኞች ጣላት ላይ አንጣጥሮ የጀመረው የጦርነት ዘመቻ ቢሆን ኖሮ እዳችን ገልጽ በሆነ ነበር። ይልቁንስ ያ ሳይሆን ቀርቶ ትግራይ ውስጥ የመሸገው ቁጥር አንድ ዘረኛው የወያኔ ቡድን ጸረ ኢትዮጵያ ዝግጅቱን አጠናቆ በራሱ ጊዜና ሰዓት ጥቃቱን እጅግ በሚጠላውና አማራ በሚለው ትግራይ ውስጥ በሚገኘው የመከላከያ ሰራዊት ላይ ዘግናኝ ጭፍጨፋውን ኢሰባዊ በሆነ መንገድ ምኒልክ ቤተ መንግስት ከሚገኘው የኮሎኔል አሻግሬ ቡድን ጋር ተናቦና ተስማምቶ በማካሄድ ኢትዮጵያን የማጥፋት ዘመቻውን እነሆ በይፋ ጀምረውብናል። ሌላው ደግሞ ህዝባችን ከሁለቱ ወያኔዎች መካከል አንዱ ሌላውን ደግፎ ለሀገርና ለወልገን እቅት ምክንያት ከሆኑት ከሃዲ ጸረ ኢትዮጵያ ኃይሎች ጎን ተባድኖ በመሰለፍ ተባባሪ ሆኖ የመቆሙ ዜና ሌላ አሳፋሪ ድርጊት ነበር። ለምሳሌም ያህል የዳያስፖራው መንጋ ከኦሮሞ ኦነግ የኮሎኔል አሻግሬ ወያኔን ደግፎ ሲሰለፍ የዳያስፖራው የትግራይ ማህበረሰብ ደግሞ እንደተለመደው የትግራይ ነጻ አውጪ ግንባር ነኝ ባይሆን ዘረኛ የወያኔ ቡድን ወግኖ ቆሟል። ይህ አቋም ደግሞ ለሀገርና ለወገን የማይበጅና እንዲያውም በጣም ጎጂ ከመሆኑም በላይ እጅግ አስጸያፊና ለኛ ለኢትዮጵያውያን አንገታችንን ያስደፋ አስነዋሪ ድርጊት ነበር። ወገንና ጠላት ተደበላልቆ ውሉ የጠፋበት የእውር ድንብር አካሄድ ይሏል። ይሄ ነው ኢትዮጵያችን በባዕዳን ፊት እንደ ጠላት ተቆጥራ ቂም የተያዘባት አገር ናት። ለምን ይባል? አንደኛ ከራሳቸው ህይወት በላይ አስበልጠው በሚወዷት የጥቁር አንበሳ በተባሉ አያት ቅድመ አያቶቻችን ጀግንነት የተሞላው ያላሰለሰ መስዋዕትነት የመክፈል ዝግጁነት የተነሳ ጠላቶቻችንን በግንባር ገጥመው በመደምሰስ በተለይ ትዕቢተኛውን የነጭ ወራሪ ኃይል ዘመን በማይሽረው የውርደት ማጥ ውስጥ በመዝፈቃቸው የምዕራባውያን ነጮች ደግሞ በዚህ ሽንፈታቸው ተናደው ቂም በመያዝ አኩሪ ታሪካችን እንዲፋቅና አገራችን እንድትበታተን ወስነው መንቀሳቀስ ከጀመሩ እነሆ ዓመታትን አስቆጥረዋል። ሁለተኛ በሌላ በኩል ደግሞ ገና ያልተነካውን የአገራችንን የከርሰ ምድር ሀብቷን ለመቀራመት ከፍተኛ ጉጉት ያደረባቸው የባዕዳን ኃይሎች ይህንኑ ምኞታቸውን ለማሳካት ከምንጊዜውም በላይ ለከርሳቸው ባደሩ የጥንት ዘመኑን ከሃዲ ኃይለ ሥላሴ ጉግሳን ባስናቀ መልኩ በተለይም እኛ ኢትዮጵያዊ አይደለንም በሚሉ ዘረኞችና እንዲሁም ከርሳ አደር የባንዳ ምሁራንን በመመልመል አገራችንን ከእኛ አስነጥቀው የአረቡ የሩቅ ምስራቁና የምዕራባውያኑ መጠቀሚያ እንድትሆን ለማድረግ በክህደት ተሰማርተውብን ያሉ የወገን ተብዬዎች አጸያፊ ገጽታና አሳዛኝ ተግባር ልብን ሰባሪ ነው። ይኸውና እንግዲህ እንዲህ ባለው አሳፋሪ የክህደት ተግባር ሴራቸው በውስጥና በውጭ ተቀናጅቶ አገራችንም ከመቼውም ጊዜ በበለጠ አሁን የመበታተን አደጋ ጥግ ላይ ወድቃ ትገኛለች። ከዚህ በላይ ለባዕዳን ጠላት ጥቅም ሲባል ብቻ አገርን የጥቃት ኢላማ አድርጎ ማመቻቸት ይኖራል ተብሎ ይገመት ይሆን? ታዲያ ምስጋና ለአገር በቀል ካህዲዎችን በል። አሁን ኢትዮጵያ የራሴ ነው የምትለው መንግስት የላትም። እየተካሄደ ካለው እልቂት ደግሞ ተጠያቂዎቹ ያው የወያኔ ቁጥር አንድና ሁለት የባዕድ ቀጥረኞች የሆኑ የዘረኛ አገዛዞችና ከርሰበላ የባንዳ ምሁራን ብቻ ናቸው። ውጤቱንም እንደምናየው ከሆነ ኃይለኛዋ የግብጽ ጠላታችን ኢትዮጵያን ለመውረርና ለማጥቃት ተዘጋጅቻለሁ እያለች በምትዝበት በአሁኑ ሰዓት ኢትዮጵያን እንመራለን የሚሉ ቅጥረኛ የባዕድ ዘረኛ አገዛዞቻችን በጦርነቱ ወቅት የጌቶቻችን የአረቡ ንጹሕ ደም በከንቱ መፍሰስ አይኖርበትም ብለው እኛው ኢትዮጵያዊ ያልሆነው የኢትዮጵያ መሪዎች የተባልነው የአገሪቱን የመከላከያ ኃይል አጥቅተን በማፈራረስ በሁሉም አቅጣጫ ኢትዮጵያ ራሷን መመከት እንዳትችልና ደካማ አገር ሆና ለእናንተ ለጌቶቻችን ተገዥ እንድትሆን እናደርጋታለን አታስቡ በማለት ጉርሻ ተቀብለው ወላሂ ብለው ቃል በገቡላቸው መሰረት ይኸውና የኢትዮጵያ መከላከያ አቅም በሁሉም አቅጣጫ እየተወጋና እየተጠቃ ህዝባችንም እየተጨፈጨፈ አጥመሪ እንድንሆን ለመደረጋችን ሌላ ምስክር ሳንሻ አሳዛኝና አስቆዛሚ የክህደታቸው ድርጊት ይፋ ሆኖ ይኸውና በአይናችን ላይ ፈጦ የሚታየን ሆኗል። እናም በዚህ ወሳኝ ጊዜ የኛ ኢትዮጵያውያን ሚና ምን መሆን ነው የሚገባው? ከቀጣኛ አገዛዞች ጎን በመስተለፍ አገራችንን የሚጎዳ ተግባር ላይ ተሰማርተን አገራችንን ይበልጥ መጉዳት ሳይሆን ወገናችንን ከእልቂትና አገራችንን ደግሞ ከብተና ለማዳን ኢትዮጵያዊ ከሆነው ድርጅት በተለይም ከኢህአፓ ጎን ተሰልፈን ህዝባዊ ኃይላችንን በማጠናከርና ቆርጦ በመታገል የዜግነት ግዳጃችንን በጽናት ተወጥተን አገራችንን ከገባችበት ቀውስ ለማዳን መረባረብ እንዳለብን ለማስገንዘብ ነው። የሳይሆን ቀርቶ ግን ኃይለኛ አበሬን ባሞለጨው አጣለው ለእርዱ እንደሚወስዱት ሁሉ ዛሬ ደግሞ በወያኔ ተያዙትን የአማራ መሬት ልናስመስልላችሁ ነው በሚል ባዶ ቅጥፈት ድሮ ትጥቁን ለማስፈታት ሞክረው ያልተሳካላቸው ታጣቂውን በሴራቸው እየተወናበደ ያጣውና ጀሌ ሆኖ የተረፈው የአማራ ኢትዮጵያዊ ህዝባችንን የነገ አፈንታው ደግሞ በትግራይ ወያኔ ወይም በኦነግ ኦዴፓ ዘረኛ ወያኔ ልዩ ኃይል ሳይወድ በግዱ መብቱንና ገሩን ተነጥቆ ራሱን እንዳይከላከል አጥመቢስ ሆኖ በዱላ እየተደበደበ ተንቆና ተዋርዶ ይገዛል ማለት ነው። እንግዲህ የዚህ ሁሉ ሴራ ቆልፈና ዋናው ምስጢሩ እንዲህ ካለው አደገኛ ዙሪት ውስጥ ህዝቡን አወናብዶና ጎትቶ ለማስገባት ነበር። አዎ ሴራቸው አሁን እንደምናየው ከሆነ ተፋክቶ የፈራነውም እልቂት ደርሶ ምኞታቸው ወደ እውነትነት ተለውጦ እያየነው መሰል ጎበዝ። አሁንም ቢሆን ቀኑ አልመሸብንምና በቶሎ ነቅተንና ተደራጅተን ሰልፋችንን ከገዳዮቻችን ጎን ሳይሆን ከኢትዮጵያዊው ድርጅት የኢህአፓ ጎን ተሰልፈን ህልውናችን ከመጥፋቱ በፊት እንደ አያት ቅድመ አያቶቻችን የዜግነት ግዳጅና አገራዊ ወኔን ተላብሰን መስዋዕትነትን ደፍረን በሙሉ ኃይላችን ተንቀሳቅሰን በመላው ኢትዮጵያ ግዛታችን የተቃጣብንን የጠላት ሴራ በጣጥሰን በማሸፍ አገራችንን ማዳን አሁንኑ ቆርጠን የምንነሳበት ወቅት እንጂ ፈጽሞ ለነገ የምናደርገው ጉዳይ መሆን አይኖርበትም። ለሀገራችንም አዲስ የድል ምዕራፍ ለማስመዝገብ መስዋዕትነቱ የማይቀርልንና መከፈልም ያለበት የዜግነት ዕዳ መሆኑን መዘንጋት አይኖርብንም። ጽናቱን ሰጥቶን ይህን ማድረግ ከቻልን ብቻ ነው እንግዲህ አገራችን ኢትዮጵያ በእኛ በዛሬው ትውልድ ኮርታና ታፍራ በነጻነት መኖር የምትችለው። ሞት ለዘረኛ ይባል ቅጥረኛ ገዢዎቿና ባንዳ መሆራ ነው። ኢትዮጵያ በቁርጥቀን ልጆቿ ኮርታና ታፍራ ለዘላለም ትኖራለች ሲሉ በላይ ተሰማ ከምድረ አሜሪካ ደብዳቤቸውን አጠናቀዋል። አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Oh,